ክፍል ሁለት ፕሮግራማችን አሁን ይጀምራል። ፋሽስታዊው የደርግ አገዛዝ ንጹሃን ዜጎችን አሰቃይቷል፣ በግፍ ጨፍጭፏል። ሐማቱማ የሶሻሊስቱ ጠንቋይ ጉዳይና ሌሎች ታሪኮች በሚል መጽሐፉ አገዛዙን ራሱን ለፍርድ አቅርቦታል። አብዛኞቹ ታሪኮች በፍርድ ቤት የሚከናወኑ ሲሆን ሌሎች ደግሞ በቡና ቤት፣ በእስር ቤት፣ በሽምቅ ውጊያ ጫካዎችና በገጠር ጎጆ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት የዋልድባው ታሪክ። ሽማግሌው ፈገግ አለ። ቡናማዎቹ አይኖቹ ሐዘን ይነበብባቸዋል። እንደሚሞት ንገረኝና ልመርቅህ አለኝ። እንደሚሞት አውቄያለሁ። የዩኒቨርሲቲ የሕክምና ትምህርቴን ባለማጠናቀቄ ምክንያት ብቃቴ የተመሰከረ ሐኪም አልነበርኩም። ግን ጫካ ውስጥ ከስድስት ዓመት በላይ በሕክምና አገልግያለሁ። በጣም የታመሙ ሊሞቱ የደረሱ ሰዎችን የቁስልና የህመም አይነቶችን በጠቅላላ አይቻለሁና ሽማግሌውም እንደሚሞት መናገር እችላለሁ። ደክሟል፣ ደግሞም የደም ማነስ አለበት፣ ምናልባትም የደም ካንሰር አለበት። ግን የማረጋግጥበት ሁኔታ አልነበረም። ከኔ የጫካ ሐኪምነት አቅም በላይ የሆኑ መጠነ ሰፊ የላቦራቶሪ ምርመራዎች ያስፈልጉታል። ደግሞም በሽታው ምን እንደሆነ የማውቅበት መንገድ ቢኖረኝም እንኳ የሚያስፈልገው መድኃኒት ግን አይኖረኝም። ይሻሎታል ስል ዋሸሁት። ደግ ሰው ነህ አለኝ፣ መለኛነቱን በሚያሳይ መልኩ። ሙሉ በሙሉ የነገርኩት ነገር እውነት እንዳልሆነ አውቋል። እኔ ግን መጨረሻዬ እንደተቃረበ ይሰማኛል። ምንም አይደል፣ ፈጣሪ ጋር ቀርቤ ፍርዴን ለመቀበል ጊዜው ደርሷል። ውድ ክኒኖችህን እኔ ላይ አታባክን ሲል ጨመረበት። ለታመሙ ወይ ለቆሰሉ ጓዶችህ ስጣቸው፣ ምስኪኖች
ለነሱ የበለጠ ያስፈልጋቸዋል። በታወቀውና ራቅ ባለው የዋልድባ ገዳም ውስጥ የሚገኙ መናኞች ስለ ሽምቅ ተዋጊዎች ሲያወሩ ሁሉ ጊዜም በሐዘኔታ ነው። እነኚህ ወጣቶች በህይወት የተሞሉ ናቸው፣ ግን ደግሞ በቅርብ ጊዜ ሟች ናቸው ይሉ ነበር ብዙዎቹ። አንዳንዶቹ ባዩን ቁጥር ያለቅሳሉ፣ ጥቂቶቹ በሐዘኔታ ራሳቸውን ይነቀንቃሉ። ሌሎች ሊያዩን እንኳን ስለማይፈልጉ ፊታቸውን ያዞራሉ። ዋልድባ የምዕት ዓመታት እድሜ ያለው ገናና ገዳም ነው። ሴቶች የማይገቡበት ከመሆኑም በላይ የራሱ አስተዳደር ተዋረድና ጥብቅ ህግጋት አሉት። ማንም ምድራዊ ህይወት በቃኝ ያለ ሁሉ ዘው ብሎ የሚገባበት አይደለም። አዲስ ገቢዎች ለአንድ ሁለት ዓመት ከብቶች በማገድ እርሻ በማረስ ውሃ በመቅዳት የራሱ የመስኖ ውሃ ያለውን የሙዝ እርሻ በመንከባከብ ስራዎች ገዳሙን በማገልገል ነው የሚጀምሩት። ይህ የአገልግሎት ጊዜ እንዳለቀ እድገት ይኖራል። እያንዳንዱ ቄስ ወይም መናኝ የየራሱ ጎጆ ይሰጠዋል። አብዛኛውን ጊዜ በጎጆው ውስጥ እያሳለፈ ቀን ከሌሊት ይጸልያል። የመናኞቹ የገረጣ ነጭ ቆዳ ምክንያቱ ይህ ነው። በገዳሙ ህይወት መሰረታዊ ነች። ምንም የአልኮል መጠጥ የለም። ምግቡም የተፈጨ ሙዝ ከማር ወይም ከኑግ ጋር ተደባልቆ ነው። እንጀራም ሆነ ስጋ አይፈቀድም። ብዙዎቹ መናኞች ብዙውን ጊዜ ሱባኤ ላይ ነው የሚሆኑት። የጠራው ሕክምና እንድታደርግልኝ ልጠይቅ አይደለም አለ ሽማግሌው መናኝ። አንድ ውለታ ልጠይቅህ ነው። ማድረግ የምችለው ነገር ከሆነ አደርጋለሁ አልኩኝ በዝግጁነት። ኑዛዜን እንድትሰማኝ ይፈልጋለሁ አለኝ ሽማግሌው ረጋ ብሎ። እኔ ግን ያልጠበቅኩት ነገር ነው። ኑዛዜን ስማኝ። የመናኝ ኑዛዜ ፊቴ መገረሜን አሳይቶት ነው መሰል እንደገና ፈገግ አለ። አይኖቹ አሁንም ያሳዝናሉ። እንድጠጋው ጠቆመኝ። በርጭማውን አስጠጋሁና አልጋው አጠገብ ተቀመጥኩኝ። ልክ እየተነጋገርንበት እንዳለነው ጎጆ ሁሉ ሽማግሌውም ዕጣን ዕጣን ይሸታል። ምናልባት በቄሶቹ ፋንታ ለምን ላንተ መናዘዝ እንደፈለግኩ ራስህን እየጠየቅ ይሆናል አለኝ መልሴን በማይጠብቅ መልኩ። ራሴን ነቀነኩ። ምክንያቱ ቀላል ነው ቀጠለ። ሌሎችን ለማዳን ህይወትህን የሰጠህ ታጋይ ነህ፣ ሐኪም ነህ፣ ድሆችን ትንከባከባለህ። እኔንና ሌሎችን ለማከም ብዙ ጊዜ ወደዚህ ትመጣለህ። ሁሌም ደግ፣ ሁሌም ጨዋ ነህ። ዋናው ነገር ሌሎችን ለማገልገል ለሌሎች ለመሞት መወሰንህ ነው። ከኔ በላይ የክርስቶስ ተከታይ አንተ ነህ። እውነት ስለሆነ አትቃወመኝ። እኔ ምን አረኩ? ራሴን ከነዚህ ግድግዳዎች ኋላ አስገብቼ ዘጋው። ዞር የማይለውን የውጭውን ዓለም እዚያው ተውኩት። ራሴን ለማዳን የሚጠቅሙ ተግባራትን ብቻ ነው ያደረኩት። ከውጭ የሚደረገውን የፊትሃዊ ነገር ሁሉ አውቃለሁ፣ ግን ልታገለው ያደረኩት ነገር በጣም ትንሽ ነው። እንዲያውም ጠፍቼ መጥቼ ነው እዚህ ገዳም የተደበቅኩት። የተከፉትን ማን ይንከባከባቸዋል? ገዢዎቹ ድሃውን ሕዝብ ሲጨፈልቁ ስለ ፍትህ ማን ይጮኻል? በየዕለቱ ልጆቻቸው የሚገደሉባቸውን እናቶች እንባ ማን ነው የሚያብስላቸው? እናትህ ስላንተ ስትጨነቅ የሚያጽናናት ማን ነው? እኔ አይደለሁም። በእርግጥ የተሻለ ጊዜ እንዲመጣ እነዚህ የመከራ ዓመታት እንዲያበቁ ጸልያለሁ፣ ግን ጸሎት በቂ አይደለም። ክርስቶስም ራሱ እኮ ለኃጢአታችን ለመሞት ወደ ምድር ድረስ መጥቷል። እሱን ነው ምሳሌ ማድረግ ያለብን። እኔ ግን እንደዚህ አላደረኩም።
በተነገረው ነገር እንደማልስማማ ለነግረው አሰብ። ለሁላችንም ሲጸልይ እንደነበርና በራሱ መንገድ ሲረዳን እንደነበረ ለነግረው ፈለኩ። ግን ቃላት ሊመጡልኝ ስላልቻሉ በዝምታ ተመረከትኩት። እሱም ታሪኩን ቀጠለ። ደግሞም እንዴት የሚገርም ታሪክስ እንደነበረ።
እዚህ ዋልድባ ያለነው ብዙዎቻችን ከመነሻው ቄሶች አልነበርንም አለኝ። በእርግጠኝነት መቼም እዚህ ቄስ ያልሆኑ እንደኔ ከከተማ የመጡና ሌሎችም ከየገጠሩ የመጡ እንዳሉ ታውቃለህ። ሁላችንም እዚህ የመጣነው ለኃጢአታችን ንስሐ ፈልገን ነው። አንዳንዶቹ ሰው ገለዋል፣ ሌሎቹም ሌላ ኃጢአት ሰርተዋል። አንዳንዶች ንስሐው ተሳክቶላቸዋል፣ ሌሎች ግን ደካማ በመሆናቸው እዚሁ ገዳም ውስጥ ሆነውም የበለጠ ኃጢአት ይሰራሉ። ተንኮል፣ ክፉ ሐሳብ፣ ሐሜት፣ ጠባብ የራስ ወዳድነት ተግባራት ዋልድባም ውስጥ ይገኛሉ።
ዋልድባ ምንም አይነት ድሎት የማይፈቀድበት ቦታ እንደመሆኑ ዘፈን የተከለከለ መሆኑን አውቃለሁ። በጭራሽ ሊሆን የማይችል ነገር ሲፈጠር የሚባል የተለመደ ብሂል አለ። አንዳንዴ በዋልድባም ይዘፈናል። በመናኞቹ መካከልም ንትርክና የገዳሙ ሀብት ተጠቃሚ ለመሆን የሚደረግ የስልጣን ሽኩቻ እንዳለም አወቅኩኝ። አንድ ወገን መንግስትን ሲደግፍ፣ ሌላ ወገን ሽምቅ ታጋዮችን እየደገፈ ፖለቲካም በገዳሙ ኑሮ ውስጥ ጣልቃ ገብቷል።
ኑዛዜ የተናገርኩትን ነገር እውነትነት ያሳይሃል ሲል መናኙ ቀጠለ።
ገዳሙ ውስጥ ጮክ ብሎ መነጋገር የተከለከለ በመሆኑ በረጅም ጊዜ ልምምድ በተገራ የሹክሹክታ ድምፅ፣
ከአዲስ አበባ ወደ ዋልድባ የመጣሁት ከአንድ ስድስት ወር በፊት ነው። በዚያኛው ሕይወቴ ጡረተኛ ፖሊስ ነበርኩ። እንደሚያስገርም ይታወቀኛል፣ ግን ዋልድባ በሚያስገርሙ ሰዎች የተሞላ ቦታ ነው። በፖሊስ ኃይል ውስጥ 30 ዓመታት አገልግያለሁ። 50 አለቃም ለመሆን ችያለሁ። ምንም አይነት ጦርነት ሄጄም ሆነ ሰው የሚባል ግድያ አላውቅም። የጥበቃ ኃላፊነት ነው የነበረኝ። ሌቦችን መያዝና የሌሊት ቅኝት የመሳሰለውን ግን በሙሉ ሰርቻለሁ። በ1966 ብጥብጡ ሲፈጠር እኔ ጡረታ ወጥቼ ነበር። ደሃም ብሆን ደስተኛ ነበርኩ። ሁለቱ ወንድ ልጆቼ ተማሪዎች ነበሩ። በራሴ ጥረት ጥሩ አድርጌ ስላሳደግኳቸው ያኮሩኝ ነበር። እናታቸው መልካም ሴት ነበረች፣ ግን ለኔታቸው በወጣትነቷ ሞታለች። እውነት ጥሩ ሕይወት ነበረኝ፣ እግዚአብሔር ይመስገን። አንደኛው ልጄ ሁለተኛ ደረጃን ሲጨርስ ስራ ጀመረና እኔ ጡረታ ላይ ሆኜ ላስተዳድረው የነበረውን ትንሽ ሱቅ ልንከፍት ቻል። በኋላም ነጻ የትምህርት ዕድል አግኝቶ ወደ ፈረንጅ ሀገር የመሄድ ዕድል አጋጠመው። አሜሪካን ሀገር ነበር መሰለኝ። ትንሹ አዲስ አበባ ዩኒቨርሲቲ ገብቶ ከኔ ጋር ይኖር ነበር። ረብሻው ሲጀምር ወጣቱ ልጄ እንደ ሌሎች ተማሪዎች ሁሉ ሰልፉም ውስጥ ሌላውም ችግር ውስጥ ገብቶበት ነበር። መጀመሪያ ላይ እንዲህ አይነት ነገር ውስጥ እንዳይሳተፍ ላስቆመው መከርኩ፣ ግን እሱ ሐሳቡን ቆርጦ ነበርና ፖለቲካን እንዲተው በተወተወትኩት ቁጥር ይበልጥ እየራቀኝ መጣ። በወቅቱ በወላጆችና በልጆቻቸው መሃል የነበረውን ችግር ታውቀዋለህ። ምንም ስምምነት አልነበረም። ወጣቶቹን በዚያ ወቅት ምን እንደለከፋቸው በጭራሽ አይገባኝም። ለምንድን ነው በዚያን ወቅት የምለው? ዛሬም ቢሆን ምን እንደሚያንቀለቅላችሁ አላውቅም። የሆነ ሆኖ ፈጣሪ ይጠብቀው ብዬ እንደፈለገ እንዲሆን ተውኩት። ምንም ቢሆን ዕጣ ፈንታችንን የሚወስነው እሱ ነው አይደለም እንዴ? ዓመቱን ሙሉ ከብጥብጡ መሃል ነበር። አንዳንዴም ወደ ቤት መጥቶ ሳላየው ቀናት ያልፋሉ። በአካባቢ የነበሩ ቤተሰቦች ሁሉ ተመሳሳይ ችግር ነበረባቸውና በተስፋን ስንገናኝ ያዘናችንን ተጋርተን እሱ ልጆቻችንን ከጉዳት እንዲያተርፋቸው እንጸልያለን። ንጉሱ ከዙፋን ወረዱና ወታደሮቹ መጡ። የተሻለ ጊዜ እንደሚመጣ ቃል ተገባልን። ፖሊስ እንደነበርኩ ነግሬያለሁና በጊዜ ብዙ ፍታዊ ያለው ነገር ሲደረጋ ይቻለሁ። ይሁንና ንጉሱ ልጅ የሚለውን ያህል ክፉ አልነበሩም። ያገለግሏቸው የነበሩ ወታደሮች አሁን ደርሰው በፈጣሪ ፊት ሲራገሙ ስመለከት አዘን ተሰማኝ። አንዳንዶች ይህ ሲደረግ አጨብጭበው ነገሮች ወደ ተሻለ ሁኔታ እንደተለወጡ ሲናገሩ እኔ ዝም። ወታደር ስለነበርኩ ወታደሮችን አውቃቸዋለሁ። አገር የመምራት ብቃት እንደሌለን፣ ትዕግስት እንደሌለን፣ ያልታጠቀ እስከሆነ ማንንም እንደማናከብር፣ መለኞች እንዳልሆንን አውቃለሁ። የሚያስደንቅ ሁኔታ ልጅም ይህንን ሐሳብ ይጋራው ነበር። ወታደሮቹ አብዮቱን እንደቀሟቸው ያወራልኝ ነበር። እንዴት ተግባራዊ እንደሚሆን ባይገባኝም ህዝቦች ራሳቸውን ማስተዳደር አለባቸው አለኝ። እንደምታውቀው በአጭር ጊዜ ውስጥ ረብሻው እንዳዲስ ተጀመረ። አሁን ደግሞ በወታደሮቹና በእኔ ልጅና በመሰሎቹ መሃል ነበር የተነሳው። አሁንም ልጄን ላናግረው ሞከርኩ። ምንም እንኳን የደርግ ችግር ጊዜ እንዳልሆነ ባውቅም ጊዜ ስጣቸው አልኩት። ጊዜ እባብን እንቁላል እርግብ አያደርገውም ሲል መለሰልኝ። ይህ ይገባኛል፣ ግን ሌሎች በጊዜው ሲባሉ የነበሩ ነገሮች ከኔ አቅም በላይ ናቸው። በርካታ ቃላት፣ አዳዲስ ቃላት፣ ማጥላቻ፣ ትንሽ ትዕግስት። ወታደሮቹ ጠመንጃ ነበራቸው፣ ልጄና ጓደኞቹ ግን ምንም አልነበራቸውም። ይህም ወደ ጭፍጨፋ እንደሚመራ ማወቅ ችያለሁ። ግን እግዚአብሔር ያዘዘውን ነገር ማን ማቆም ይችላል? መሆን ያለበት ነገር ሆኗል። የተጻፈው ተፈጽሟል። ሁሉም በሱ ፈቃድ ነው የሚሆነው። እዚህም እዚያም ሰዎች በአዲሶቹ ገዢዎች እየተገደሉ ነበር። ሬዲዮኑም የተወሰዱ ነጻ እርምጃዎችን በማሳወቅ ሥራ ተጠምዶ ነበር። በድሮው ሥርዓት ውስጥ የነበሩ አብዛኛዎቹ ተገለው ነበር። የሚታገሉ በርካታ ወጣቶችም ተገለዋል። ብዙዎቻችንም አብዮታዊ ለውጥ ያላችሁት ነገር ትርጉሙ ሳይገባን ቀርቷል። ሌላኛው ልጄ ደግሞ ከውጭ ሀገር ተመለሰ። ደስታም ተሰምቶኛል፣ ግን ተጠራጥሬም ነበር። ግን የታናሽ ወንድሙ ተቃራኒ ሆኖ ተገኘ። የተረጋጋ ሰው ነበርና በወቅቱ ፖለቲከኛ እንዳልሆነ አሰብኩኝ። ጥሩ ስራ አገኘና እኔ እስከማውቀው ድረስ ፖለቲካ ውስጥ ሳይገባ ቁጭ አለ። ራስ ላይ ሁል ጊዜ እኔን በመደገፍ ታናሹን ከፖለቲካ ውስጥ እንዲወጣና ትምህርቱ ላይ ብቻ እንዲያተኩር ይመክረው ነበር። ታናሽየው ግን ምክሩን አልተቀበለውም። በመካከላቸው ያለው ግንኙነትም ጥሩ ስላልነበረ እኔ ታናሽየውን ነበር ተጠያቂ የማደርገው። ከዚያም በጥይት መገዳደሉ ተጀመረ። እናንተ ናችሁ የጀመራችሁት ይባላል። ይሄን አንተም ነበርክበት። ልጄም ይሳተፍ ነበር መሰለኝ፣ አልነገረኝም። ግን ቤቱን ጥሎ ሲጠፋ ጠረጠርኩኝ። ሞቷል ብዬ ሳስብ አንዳንዴ ሌሊት ሳይታሰብ ወደ ቤት ይመጣል። ያዋራኝና እንደገና ለሳምንታት ይጠፋል። ከዚያም አንድ መከረኛ ቀን ታስሮ እንደነበርና በጥይት እንደተገደለ ሰማሁ። አንዳንድ በቅርብ የማውቃቸው የቀበሌ ኃላፊዎች ናቸው የነገሩኝ። ማልቀስም ሆነ ለቅሶ መቀመጥ አልቻልኩም። ይሄ ሁሉ በደርግ ተከልክሎ ነበርና ያደረኩት የረጅም ጊዜ ጓደኛ የሆነችው ወይዘሮ አስካሉ ቤት መሄድ ነበር። ባለቤቷ ከረጅም ጊዜ በፊት የሞተባት ጥሩ ሴት ነች። እንደ ቤት ሰራተኛ እየሰራችና ጠላና ጠጅ እየሸጠች ነው ብቸኛ ወንድ ልጇን አሳድጋ ለዩኒቨርሲቲ ያበቃቸው። ሁለተኛ ባታገባም እንደ ሌሎቹ ጠላ ሻጭ ሴቶች ግን በሴተኛ አዳሪነት የተሰማራች አልነበረችም። የዓመታት ምርጥ ጓደኛ የነበረች ማለት እችላለሁ። ጭንቃችንንም ሐዘናችንንም አንዳንዴ ደስታችንን እንካፈል ነበር። እርስ በርሳችን ብንዋደድም ግንኙነታችንን አልጋ ላይ በመውደቅ አላበላሸነውም። ጥሩ ተማሪና ጨዋ የነበረው የሚወዳትና ማታ ማታ እየሰራኝ ከባከባት የነበረው ልጇ የልጄ ጓደኛ ነበር። የምትኖረው ለሱ ነበር ማለት ይቻላል። ልጄ ሲሞት እሷ ቤት እየሄድኩ ተደብቄ ለቅሶ ተቀመጥኩ። ሐዘኔን ተጋራችኝ። ልጇም የኔ ልጅ ሲሞት እሱ በሕይወት በመገኘቱ ጥፋት ያጠፋ ይመስል በጣም አዘነ። በምስጢር የተሰማቸውን ሐዘን እየገለጹ አካባቢው የሚኖሩ ጎረቤቶች ቤቶቼና ሌሎችም ሐዘኔን በድብቅ ተካፈሉኝ። በርካታ ቁጥር ያላቸው ወንድና ሴት ልጆቻቸውን በየዕለቱ እየተገደሉ ስለነበር እኔም በተራዬ እነሱ የዋሉልኝን ውለታ መለስኩላቸው። በየምሽቱ የጥይት ድምፅ ስንሰማ እኛ ወላጆችም በትንሽ በትንሹ እየሞትን ነበር። ብዙዎች ደርግን በመታገል ሊያግዟቸው ልጆቻቸውን ተቀላቀሉ። ብዙዎች ግራ ተጋብተው ምንም በማይጨበጠው አውሎ ንፋስ ዝም ብለው ይመለከቱ ነበር። ማንም ምንም አይነት ምክንያት አይቀበልም፣ ማንም ምክር አይጠይቅም። ሁሉም በመተኮስ በመዋጋት በመከራከር ተጠምዶ ነበር። እኔ ጸለይኩ፣ ሁላችንም እንጸልይ ነበር። ግን ቤተክርስቲያንም ውስጥ ቢሆን ሰላም አልነበረም። በሺዎች የሚቆጠሩ እያለቁና ሕፃናት ልጆች ለጅብ እየተወረወሩ እንዴት ሰላም ሊኖር ይችላል? አንዳንድ ቄሶች ይህንን ጉዳይ በትምህርታቸው ውስጥ በቀጥታ ያነሱ ነበር። ሌሎች ደግሞ በምሳሌና በዘወርዋራ ንግግር ያነሱት ነበር። ግን ሁላችንም ይገባን ነበር። ፍርሃት ሁሉም ቦታ ነግሶ ነበር። ምናልባት ከኔ በተሻለ ሁኔታ በምታውቀው ጉዳይ እያሰለቸው እንዳይሆን። እንዲያውም በጭራሽ ስል መለስኩ። በወቅቱ እዚያ ሆኜ አይቼዋለሁ፣ ግን የሽማግሌው ታሪክ መስጦኝ ነበር። የታዛቢ እይታ፣ የቤተሰብ ጭንቀት፣ በእነዚህ ጉዳዮች ላይ የራሴ ልምድ አልነበረኝም። ከአሁን በኋላ ብዙም አላሰለችህም አለ ሽማግሌው። በዚያ የንባና የሞት ሰሞን አንዱን ቀን ጓደኛዬ አስካሉ ወደ እኔ ቤት መጣችና ከገባች በኋላ ጩኸቷንና ለቅሷን ለቀቀችው። ገና በሩን ስከፍትላት በእንባ የራሱ አይኖቿን አይቼ የፈራሁት ነገር እውን መሆኑን ለማወቅ ጊዜ አልፈጀብኝም። ብቸኛው ልጇ ተገድሏል። ይባስ ብሎም ሰው ሁሉ እንዲያየው አስከሬኑ በአቅራቢያችን ባለ መንገድ ላይ ተጥሏል። የሆነ ሰው ሬሳውን አይቶ ነው መርዶውን ያረዳት። መጥፎ ጊዜ መቼም ለመጥፎ ምግባር መስፋፋት እድል ይሰጣል። ቀስ ብለን አረጋግተን መርዶውን እንድናረዳት መጀመሪያ ለኛ ነበር መነገር ያለበት። ካረጋጋኋትና ለቅሷ ከመጠን በላይ ሆኖ የደርጎቹን ትኩረት እንዳይስብ ጎረቤት ከጠራው በኋላ እኔ ራሴ እጄ አስከሬኑን አየሁት። ጅስ ሲጫወትበት ያደረ ይመስል ተቆራርጧል። ተወዳጅ ለሆነች ሴት ስቃይ ምክንያት የነበረውን የደጉን ልጅ ሬሳ ስመለከት ለረጅም ሰዓት እዚያው ቆሜ ቀረሁ። ሬሳው አካባቢ የቆመውን ወታደር ተመለከትኩት። ድንገት አንድ ሰው በማልቀስ ወንጀል ከሰራ በማለት ተመልካቹን ይከታተላል። እምባዬን ታግዬ ነው ያስቆምኩት። እዚያው በቆምኩበት የፈጣሪን ስም በንዴት በማንሳት ከባድ ኃጢአት ሰራው። የት ነው ያለኸው ስል በቁጣ ጠየቅኩት። ልጆች ሲገደሉ ያት አለህ አንተ? የኔ ልጅና ሌሎቹ በሺዎች የሚቆጠሩት አይበቁም አልኩት። ቃላት ሲገልጹት ከሚችሉት በላይ ተናድጄ ነበር። ንዴትም ወደ ኃጢአት ይመራል። ኃጢአት ገባሁ። ቅስሟ ወደ ተሰበረው የረጅም ዓመታት ጓደኛዬ ወደ ቤቴ ተመለሱ። ለእንዲህ ያለች ሴት ምንድን ነው የምትላት? ጠንከር በይ፣ እምነትሽን እግዜሩ ላይ ጣዩ። ሁሉም ቃላት ባዶና የልብ የማያደርሱ ሆኑብኝ። ዝም ብዬ አብሬያት አለቀስኩ። ልክ እኔ እሷ ቤት እንዳደረግኩት አንድ ሳምንት እኔ ቤት ተቀመጠች። ሐዘናችንን ተጋራን፣ ግን በዚህ ምክንያት ክብደቷ አልቀነሰም። አብረን አነባን። ትልቁ ልጄ ሳልነግርህ ዘነጋሁት እንጂ ለሳምንት እና ከዚያ በላይ ከቤት ውጪ የማደር ልማድ አምጥቶ ነበር። በጣም ትኩረት የሚሻ ስራ ስለነበረው ማታ ማታ መስራት እንዳለበትና በሰዓት ላፊው በተኩስ ምክንያት ቢሮ ቢያድር እንደተሻረው ነገረኝ። ይህን ሁልጊዜ እሁድ ማታ ሊያይኝ ይመጣል። ከዚያም በማግስቱ በጠዋት ተነስቶ ይሄዳል። እኔም የተለየ ትኩረት አልሰጠሁትም። በመጨረሻም ወይዘሮ አስካሎ ወደ ቤቷ ተመለሰች። ግን ተለውጣ ነበር። በየቀኑ እየሄድኩ ጎበኛት ነበር፣ ግን ሙት እንደማናገር ነው። ብዙም አታወራም፣ ምግብን በደንብ አትበላም፣ ግን ሁልጊዜ ታነባለች። ሁኔታዋ ስላስፈራኝ ቤቷ ውስጥ ለረጅም ሰዓታት መቆየት ጀመርኩኝ። ከሌሎች ሰዎችም ጋር በመመካከር እሷ ሳይገባት ተራ በተራ ቤቷ ማደር ጀመርን። ብቻዋን ብንተዋት ራሷን ታጠፋለች ብዬ ፈርቼ ነበር። ምን ያህል ተሳስቼ እንደነበር። እየተንቀሳቀሰችና እየተነፈሰች ቢሆንም በመጀመሪያ በሕይወት ሳትኖር እንዴት ራሷን ልትገድል ትችላለች? ሞዳት ሴት ነበረችና እኔም አብሬያት ሞትኩኝ። ዓለምን ሁሉ መንግስትንም ጠላሁ። የታጠቁ ወታደሮች እጆቻቸው በደም ተነክረው በኩራት ተጀንነው ሲራመዱ ማየትን ጠላሁ። ማፈር ሲገባቸው እነሱ ግን በእብሪተኝነት በሕዝብ ፊት ይንጎማለላሉ። የሕፃናት የሽማግሌና የአሮጊት ገዳዮች፣ በጠቅላላ ወንጀለኞች ብቻ። ይህ ሲኦል ፈተናዬ አንድ ቀን ከሰዓት በኋላ ደረሰብኝ። ቤቴ ቁጭ ብዬ መዝሙረ ዳዊትን እያነበብኩ እያለ አንድ የድሮ ጓደኛዬ ሊጠይቀኝ መጣ። በፖሊስ ሰራዊት ውስጥ አብረን ነበርን፣ ግን እሱ እንደኔ ጡረታ አልወጣም ነበር። ለጥቂት ደቂቃዎች ስለ ድሮ ጊዜና ስለ አሁኑ አሰቃቂ ሁኔታ ስናወራ ቆየን። በልጄ ሞት የተሰማውን ሐዘን ገለጸልኝ። አስካሉስ እንዴት ነች ሲል ጠየቀኝ። ቋሚ ከምትባል ሞት ብትባል እንደሚቀል ነገርኩት። ምስኪን ሴት አለ በሐዘኔታ። ምስኪን ራስህም ጭምር አለኝ በድንገት። ለምን እንደዚያ እንዳለ ጠየቅኩት። ትንሽ ተንቆራጠጠና ስወተውተው ጊዜ እውነቱን ቁጭ አደረገልኝ። እኔም ሊጠይቀኝ የመጣበትን ያንን ዕለት ረገምኩት። ሽማግሌው ታሪኩን ቆም አደረገና ውሃ እንድሰጠው ጠየቀኝ። ተጎነጨና ትረካውን ቀጠለ። ለአስካሉ ልጅ በሞት ተጠያቂው ትልቁ ልጄ እንደሆነ ነገረኝ። ታላቅ ድንጋጤ ወደቀብኝ። ሙሉ በሙሉ ደነዘዝኩኝ። ጆሮዬን ማመን ስላቃተኝ ጓደኛዬ ላይ በንዴት ጮኩበት። ውስጤ ጥርጣሬ እያደገ ቢመጣም ላለመቀበል የተቻለኝን ያህል ተቃወምኩ። በጣም አዝናለሁ አለኝ ጓደኛዬ። ያወቅክ መስሎኝ ነበር። እኔ ግን ምንም የማውቀው ነገር አልነበረም። ራሴን አረጋግቼ እውነቱን እንዲነግረኝ መለመን ነበረብኝ። እሱም አልደበቀኝም። ልጄ ደርግን ከሚደግፉ ድርጅቶች ውስጥ የአንዱ አባል መሆኑንና በግድያ ውስጥ እየተሳተፈ መሆኑን ነገረኝ። ልጄ ያስካሉን ልጅ አናርኪስት ነው ብሎ ማጋለጡንም ነገረኝ። በዚህ ምክንያት ያስካሉ ልጅ እንደታሰረና ልጄም ከሌሎች ጋር በመሆን እንደመረመረውና እንደገረፈው ነገረኝ። እግዚአብሔር በሚያውቀው ይህ እውነቱ እንደሆነ ልጄ ሌሊቱን የሚያሳልፈው በቅርብ ባለ ጓደኞቹ በሚመሩት የቀበሌ እስር ቤት እንደሆነና በየምሽቱ ወጣቶችን እንደሚያሰቃይና እንደሚገድሉ ነገረኝ። ባለሁበት ወረዳ ብዙዎች የልጄን ተግባራት እያወቁ እኔ ይህን ሁሉ እንደማላውቅ ሲሰማ ተደነቀ። ምን ልበለው፣ ማታ መስራት አለብኝ ነው ያለኝ ልጄ። እሁድ ማታ የሚጎበኘኝ፣ በጠዋት የሚሄደው፣ ስለ ስራው ምንም የማይናገረው። ሁሉም ነገር አሁን ተገጣጠመልኝ። በታናሽ ወንድሙ ሞትም ያን ያህል አለማዘኑ አሁን ገና ታወሰኝ። በሐዘኔ መሃል አስካሉ ባየች ቁጥር ስቅስቅ ብላ ማልቀስ የምትጀምረው ለምን እንደሆነም ገባኝ። ልጇን በማጣቷ የምታነባ ይመስለኝ ነበር። ለካንስ ለሌው ነበር የምታለቅሰው። አሁን የሽማግሌው እንባ በጉንጮቹ ላይ እየወረደ ነበር። ምነው ከሚስቴ ጋር በሞትኩኝ ኖሮ፣ ወይም ከልጄ ጋር። ሐፍረት የወረሰኝ ስሜ ጠፋ። የተረገምኩ ሽማግሌ፣ የገዛ ልጄ ነፍሰ ገዳይ ነው። ያብራኬ ክፋይ የሞዳትን ሴት ሐዘን ላይ ጣላ ደም ደም የምሸት ውስጥ የበሰበሰ የቆሸሽኩ መስሎ ተሰማኝ። ቤተክርስቲያን መሄድ አቆም ግን ምንም እንኳን ባመነታም እንደምንም ራሴን አስገድጄ ወደ አስካሉ ቤት ሄድኩኝ። ስታይኝ ማልቀስ ጀመረች። እኔም ድምጽ ሳላሰማ አለቀስኩ። ግን ከመሄዴ በፊት አውቄያለሁ፣ በጣም አዝናለሁ ብቻ ብያት ሄድኩኝ። ደጓም ሴት እጄን ያዝ አደረገችና አይኖቿ በእንባ እንደተሞሉ ያንተ ጥፋት አይደለም፣ የእሱም ጥፋት አይደለም፣ ጊዜው ነው፣ ፈጣሪ ያውቀዋል አለችኝ። ይህ ግን እንዲያውም ሐዘኔን አከበደው። እንድትረግመኝ ነበር የጠበቅኩት፣ እንድታናድደኝና በዚያውም ጸጸቴን በእሷ ላይ ወደ መናደድ ዝቅ እንድታደርግልኝ ነበር የፈለግኩት። ግን ጭራሽ ለእኔ ታለቅስልኛለች፣ ጭራሽ ከኃጢአቴ ታነጻኛለች። አባቱ እኮ ነኝ፣ እንዴት ነው እሱ ለፈጸመው ወንጀል ኃላፊነት የማይሰማኝ? ተረጋግቼ እሁድን መጠበቅ ጀመርኩ። የለም፣ ይሄ እንኳን ሙሉ በሙሉ እውነት አይደለም። እንዲያውም ውስጤ ብጥብጥ ብሎ ነበረ። ሁለተኛ ፊቱን እንዳላየው ቤቱን ጥዬ ልጥፋ ወይስ ላፋጠው? በህይወት ብትኖር ኖሮ እናቱ ምን ይሰማት ነበር? በህይወት ቢኖር ኖሮ የሟቹ ልጄ ምክር ምን ይሆን ነበር? ብጠይቃት ኖሮ አስካሉ ምን ብላ ትመክረኝ ነበር? ከመቃብር ሆኖ ሊያናግረኝ ቢችል የሞተውስ ልጄ ምን ይለኝ ነበር? የማንንም ድምፅ አልሰማሁም። ምንም ህልም አላየሁም። ዝም ብዬ ጠበቅኩኝ። እሁድ ማታ መጣና ልጄም ቤት ደረሰ። ባህሪው እንደተለመደው ነበር። ለየት ያለ ልማድና አኳኋን ያለው እንግዳ ይመስል ትኩር ብዬ እያየሁት እንደሆነ እንኳ አላስተዋለም። በመጨረሻም መባል ያለበት ነገር መባል ነበረበት። በበቃላት ላይ የሚባክን ጊዜም አልነበረም። ለቀበሌዎቹ እየሰራህ ነው ብዬ በቀጥታ ጠየቅኩት። ወዲያውኑ መልስ አልሰጠኝም፣ ግን ከአይኖቹ መረዳት ችያለሁ። እንደማላሰለችህ ቃል ገብቻለሁ። ግን መጨረሻ ላይ አመነልኝና እንዲያውም እንዳስካሉ ልጅ ያሉ የህዝብ ጠላቶች አስተሳሰባቸውን ካልቀየሩ በስተቀር መገደል አለባቸው በማለት ሊያሳምነኝ ሞከረ። ይበልጥ በተናገረ ቁጥር ይበልጥ ሬዲዮኑን እየመሰለኝ መጣ። ከፊት ለፊቴ ተቀምጦ ይበልጥ እንግዳ የሆነ ሰው መስሎ ይታየኝ ጀመር። እንባዬ ያልወርዳልኝ ደረቀ። መካን ሆንኩኝ፣ ልጆች የሌሉት ሰው ሆንኩኝ። ጠዋት ሲወጣ የሚቀጥለው እሁድ እንደሚመለስ ቃል ገብቶልኝ ሄደ። ለእኔ በጣም ረጅም ሳምንት ነበር የሆነብኝ። ከእሷ የበለጠ ሊታዘንልኝ ይገባ ይመስል አስካሉ አንድ ሁለት ጊዜ መታ ጠየቀችኝ። እሷን ማየትም ጸጸቴን አባተው፣ ግን ደግሞ የውሳኔን ቁርጠኝነትም ማጠናከረው። ሰው ግዴታውን መወጣት አለበት ብዬ አምናለሁ። ለልጄም ኃላፊነት መውሰድ ያለብኝ ራሴው ነኝ። ወደዚህ ምድር ያመጣሁት እኔው ራሴ ስለሆንኩ የእኔው ሸክም ነው። ግን ደግሞ ማድረግ ያለብኝ መስሎ የተሰማኝን ነገር ለማድረግ መወሰን አቃተኝ። ፈሪ ነኝ መሰለኝ። ምናልባትም አባት መሆኔ ነው፣ አባትነቴ ነው። አዎ፣ በአካባቢያችን በሚስጥር ከአንተ ጓደኞች ጋር እየሰራ እንደሆነ የምጠረጥረው ልጅ ነበር። ሄጄ አነጋገርኩት። ምንም በቀጥታ ያነሳነው ነገር የለም። ስለ እርሱ የማውቀው ነገር እንዳለ ነገርኩት። በግልጽ ይህ ነው ያልኩት ነገር ስለሌለ እሱም ምንም ያመነው ወይም የካደው ነገር አልነበረም። ልጄ ሁል ጊዜ እሁድ እሁድ ማታ እንደሚመጣና በማግስቱ በጠዋት እንደሚሄድ ብቻ ነገርኩትና ትቼው ሄድኩኝ። ይህም ብቻ ነው የነገርኩት። እየሄድኩኝ እያለው ልጁ ለምን ሲል ጠየቀኝ። ዞር እየተመለከትኩትና ለአስካሉ ልጅ፣ ለሞተው ልጄ፣ ለአንተ፣ ለራሱም ጭምር አልኩትና ወጣሁ። ምንም እንኳን ከዚያ በኋላ ሳስበው እንደዚያ ማለት የነበረብኝ ይመስለኝም ለኔ አላልኩትም። እሁድ ተመልሶ መጣና ነፍሰ ገዳዩ ልጅም ላይ መጣ። ዝምታ የወረሰው ምሽት ነበር። በልቤ እየተሰናበትኩት ለረጅም ጊዜ ስመለከተው አመሸሁ። አላለቀስኩም። ጠዋት ልክ የሰዓት እላፊው ገደብ ሲያበቃ ሲወጣ ሰማሁት። ከጥቂት ደቂቃዎች በኋላ የተኩስ ድምፅ ሰማሁ። ምን እንደተፈጠረም አወቅኩ። ወጥቼ እንኳ አላየሁትም። በኋላ ላይ ሰዎች ሬሳውን ወደ ቤት አመጡት። እኔ ግን የሞተ ሰውነቱን ማየት አልፈለግኩም። ስላላለቀስኩ ሁሉም ልጄን ለአብዮቱ በመሥዋዕትነት ያቀረብኩ ቆራጥ ሽማግሌ እንደሆንኩ አስበዋል። ስሙ በጋዜጣ ላይ ወጣ። ባለስልጣናትም በቀብሩ ላይ ተገኝተው ነበር። በኋላ ላይ የእሱን ሞት ለመበቀል ሲባል ጥቂት እስረኞች እንደተገደሉ ሰማሁ። ሞቶም ቢሆን ተጨማሪ ሞትን አስከትሏል። የተረገመ ልጅ፣ የተረገመ አባት። ከጥቂት ጊዜ በኋላ ወደዚህ አካባቢ ለመምጣት የቀበሌ ፍቃድ አገኘሁ። ከመምጣቴ በፊት ግን አስጋሉ ጋር ሄጄ ዓለማዊውን ሕይወት ትቼ ልመንን እንደወሰንኩ ነገርኳት። እሷም ራሷ ደብረ ሊባኖስ ገዳም ገብታ እንደምትመነኩስ ነግራኝ ተሰናበተችኝ። ይህ ነው እንግዲህ አለ ሽማግሌው፣ ይህ ነው እንግዲህ ኑዛዜ። ልጄን አስገድየዋለሁ። ቅድም በነገርኩ ምክንያቶች የተነሳ እንዲሁም ከትግልህም ጋር ስለሚያያዝ አንተ ብትሰማው ተገቢ ነው ብዬ ነው። ለዚህ ነው አለና ፈገግ እያለ ቀጠለ። መሞት እፈልጋለሁ። መሞት ስለምፈልግና መሞቴም ስለማይቀር ኪኒኖችን እኔ ላይ አታባክ። ትልቅ ኃላፊነት ነው የጣሉብኝ አልኩኝ ለሽማግሌው። ስለ ሰው ልጅ ኃጢአት እያስተማርኩ ነው አለኝ። ስርየትን ከአንተ ማግኘት ፈልጌ አይደለም። የፈጣሪን ፍርድ እጠብቃለሁ። ታሪኬን ስነግርህ የምትሰራውን መልካም ስራ እንድትገፋበት ልመክርህ ፈልጌ ነው። ዓለም በክፋት የተሞላ ነው፣ ግን በዚያው ልክ በመልካም ስራም የተሞላ ነው። አንተ የምትሰቃየው ለሌሎች ጥሩ ነገር ለማድረግ ስትል ነው። ያ መልካም ስራ አይደለም? እስካሁንም ብዙዎች መሞት ቀጥለዋል። የሚያሳዝን ነው። ግድያ፣ ግድያ፣ ግድያ። መቼ ይሆን የሚቆመው? መቼ ነው ፈጣሪ ለቅሷችንን ሰምቶ መከራችንን የሚያቆመው? በሕይወት የሚቆዩበትን እያንዳንዱን ቀን ለሚሰቃዩት ቋሚዎች የሚያዝንላቸው መቼ ነው? አሁን በቅርቡ ሳገኘው ይህንን ነው የምጠይቀው አለ ሽማግሌው ኮስተር ብሎ። ይገባዋል ብዬ አስባለሁ ስል የማያሳምን ደካማ አስተያየት ሰጠው። ሌላ ምን ማለት እችላለሁ? እንደ አባት ያደረገው ነገር አስደናቂ ነው ብዬ አምናለሁ። ይሁንና ልቡን የሰበረውም ስቃይ እኔንም ተሰምቶኛል። አንድ አባት ልጁን ስላስገደለ አበጀ ሊባል ሊበረታታ ይገባል? በነፍስ ግድያ ውስጥ በመሰማራት የአባቱን ልብ የሰበረ ልጅስ ሊታዘንለት ይገባል? የአብራኮቻቸው ክፋዮች፣ የንጹሃን ሰዎች ገዳይ የሆኑ እድለቢስ ወላጆች ሊታዘንላቸው ይገባል? ደግሜ እንደማላየው አውቄ ሽማግሌውን ተሰናበትኩት። ምንም መድኃኒት አልሰጠሁትም። እውነተኛው ስቃዩ ከሳይንስ የመፈወስ አቅም በላይ በመሆኑ እንኳን እንደኔ ያለ በቂ አቅርቦት የሌለው የሽምቅ ታጋይ ሐኪም ቀርቶ የትኛውም ኪኒን ህመሙን አይቀንስለትምና ዋልድባ እንደ ሁልጊዜው በሚያስፈራ ሁኔታ ጭር እንዳለ ነው። የቁሙታን ገዳም ስቃይ ውስጥ ያሉ ነፍሳት ማቆያ፣ ከተዘጉ ጎጆዎች ጀርባ የሚያሳምሙ ምስጢሮች ዘብ ጠባቂ። በዋልድባ ሰው ያንሾካሹካል እንጂ ጮክ ብሎ አያወራም። የኢትዮጵያ አሰቃቂ ታሪኮች ምላስን ሽባ ጆሮንም ደንቆሮ ያደርጋሉና የምመራው የራሴ ህይወትና ያልተጠናቀቀ ትግል ይጣበቀኛል። ሽማግሌውን ትቼው ታጋይ ጓደኞች ወዳሉበት አካባቢ ሄድኩኝ። ተጨማሪ ትግሎች፣ ተጨማሪ አሰቃቂ ታሪኮች፣ አንዳንዶቹ በሹክሹክታ የሚነገሩ፣ አንዳንዶቹ ጮክ ተብሎ የሚነገሩ። እንግዲህ ታጋዮች የሚናዘዙት ለሌሎች ታጋዮች ነው። ያውም ከመሞታቸው በፊት ያንን ለማድረግ ጊዜ ካገኙ።
ንገሩኝ እናንተ ገባን የምትሉ፣ ይሄ ነው ብላችሁ የሰው ልጅ ባህሉ። ክፋቱን ጥፋቱን ባንድ ፊት አርጉና፣ ልማት ደግነቱን ወደዚህ ለዩና፣ አንስሶ አንጓሉና ፍጥርስ አድርጋችሁ፣ ንገሩኝ የሰው ልጅ ይሄ ነው ብላችሁ። በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ። እንደ ስንዴ አይደለም የሰው ልጅ ፍጥረቱ፣ ተንጓሎ የሚለይ ገለባና ምርቱ። ስንዴና እንክርዳድ ነው በአንድነት ታምሶ፣ ምርቅና ፍትፍት ነው በአንድ ተለውሶ። ተዋህዶ ያለ በአንድ አካል በአንድ አምሳል፣ ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል፣ በሆነው ባልሆነው ሳቅ ሳቅ ያሰኘኛል። አላፊና አግዳሚው ዘመድ ይመስለኛል፣ ላገኘሁት ሁሉ ደግ ያናግረኛል። በእንዲህ ያለ ሰዓት ስለ ሰው ሳስብ፣ ገር ሆኖ አየሁት የዋህ እንደ ርግብ። ለመጽደቅ ምኞቱን ትግሉን አስብና፣ ቅን ስራ ለመስራት ድካሙን አይና፣ ቅዱስ ነው ቅዱስ ነው ብዬ እጠራዋለሁ፣ የእግዚአብሔርም አምሳል መሆኑን አምናለሁ። በደና አስበሃል አዋርድህ አትየው፣ ከመላእክት በታች ቅዱስ የሰው ልጅ ነው። የአንድ ሰው ልጆች ነን ሁላችን በምና፣ አንደኛው ቢጠቁር አንደኛው ቢቀላ፣ አንዱ ቢሆን ድሃ አንዱ ባለጸጋ፣ ፍሬ ቢስ ነገር ነው ይህ የለውም ዋጋ። የአንድ ሰው ልጆች ነን መዋደድ አለብን፣ ይነው ቁም ነገሩ መስራት የሌለብን አንዳንድ ቀን ሲሆን እንዲደስ ይላል ደግሞ ስለላ ቀን እንዴት ያረጋል አንዳንድ ቀን ደግሞ በጣም ይከፋኛል የሕግስና ገሩኝ ኩፍራና ግረኛል ሰላምታ ሲሰጡኝ በትሪቃጣኛል መሄጃ መሸሻ ስፍራ ይጠፋኛል ሰው የሚባል ነገር ላይኔ ያስጠላኛል ሰው ምንድነው ይሄ ያልኩኝ እንደሆነ በተንኮል በክፋት ልቤ ደነደነ ሲወዱት የማይወድ ሲያምኑት የሚከዳ ደስም ይለው ፍጡር ወንድሙን ሲጎዳ ወዳጅ መስሎ ጠላት ደግ መስሎ ክፉ ወለላማን መሳይ የሚወጣው ካፉ ልቡ ሲሰነጠቅ ብቅ ይላል ሸፈፉ ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል አጎዛው ሲገፈፍ ተኩላ ሆኖ ያርፋል እንደ በግ ሆኖ ነው ሰው የሚወለደው ካደገ በላይ ነው ተኩላ የሚሆነው ሰው ከናቱ ማጠን ሲወጣ ሲወለድ ህፃኑ ሆኖ ሳለ በግሩ ሳይራመድ መናገር ሳይጀምር ሳይለይ ዘመድ ባዳ በፍጹም አይልም ወዳጆቼን ልርዳ ወንድሜንም ልውደድ ጠላቴንም ልቁዳ እንዲህ ያለ ሀሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው ራቁት ሆኖ ነው ሰው የሚወለደው ካደገ በላይ ነው ክፋት የሚለብሰው ሰው ካደገ ሲያዩት ተኩላዋን ይመስላል ህፃኑ ሆኖ ሳለ በግ ሆኖ ይገኛል ተናክሶ ሊያልቅ ነው ተባልቶ ተባልቶ በሰው ልጅ መካከል ፍቅር ዘሩ ጠፍቶ የህዳር በሽታ ፍጥረትን መስፈጀው ጉንፋን ራስ ምታት ሰውን መስገደለው የሰው ልጅ እኮ ነው ሰውን የጠረሰው የሰው ልጅ እንደ ሰው ማንም ጠላት የለው ዘንዶ ነው እባብ ነው የሚሉት ውሸት ነው ደግም ሆነ ክፉ ቢጠላም ቢወደው ወዳጁም ጠላቱም ለሰው ልጅ ያው ሰው ነው አብረው የሰው ልጆች በሰላም አይኖሩም ደግሞም ለየብቻ መሰንበት አይችሉም ምን ቢተላለቁ ምን ባይዋደዱ ሰው ያለ ሰው አይሆን ወዴትም ቢሄዱ ሰው አንድ አካል ሆኖ ሁለት ምግባር አለው አካኝና ሩሩህ ክፉና ደግ ነው ንገረኝ አጣርተ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን ክፋት ጨለማ ነው አምሳለ ጽልመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለው ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛም እንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ ሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጠምቆ ተጣፍቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው በፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ ሬትና ማር ነው። ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው። የሆነውን ነገር ሰው ፍጹም አይወድም፣ የማይሆነውንም ቢለፋ አያገኝም። ለፍልፈን ለፍልፈን ፍሬካንቷን ሁን ለዛሬው ወሪያችን አዝመራ ይፍሁን ባለመሆንና በመሆን መካከን ሰው አይሻግረው አለ ትልቅ ገደል። የማይሆነው ነገር ምንጊዜም አይሆንም፣ የሆነውም ነገር ተስፋ አይለወጥም። አውቆ አለመቻሉን ይህን ለመለወጥ በከንቱ ሳይደክም ሰው አርፎ ይቀመጥ።
ይልቅ በአመት ክረም የለብንም መርገም ምንጩ ያልታወቀ አንዳች ብርቱ ቁጣ፣ ግብሩ ያልተከፈለ ያድባር ያውጋር ጣጣ፣ በዘመን መባቻ በአባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ፣ ግና ለምንድን ነው ጎጃ ሰው አሰልስ በክፉ ቀነጣ፣ ትውልድ በትውልድ ራስ አቀርቅሮ የሚጫን በአርምሞ ጭጭታ፣ ከአንገቱ ዛዝላ የሚያናጥር ቋጠኝ አለት ከትከሻው ሲወራ ጨፍበት በጨካኞች ስንዝር አኮርባጅ ከጀርባው። እህልዋ ወሬት ድፍድፍ የእንቆቆ፣ ሁሌ ክንብንቡ የሀፍረቱ ከፋኝ የውርደት ጥብቆ፣ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ፣ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ፣ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅዠት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ፣ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትሕን ሲተፉባት፣ በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ፣ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ፣ ቄራ መስርተዋል ሰዎች የሚያርዱበት በንጹሐን እንባ በደም የሚራጩበት፣ በትዕቢት ፈጥቀው ግብረ ገብነትን ርኅራኄን አርደው ምን ይሉኝን ቀብረው። ከታሪክ አላቀው በወግ ማዕረግ እርቃን ዝቅዝቅ ከሰቀሉት፣ ከአንዲት ጠጅ አቁመው መለመላ ግንዱን ክብሩን ከደፈሩት፣ የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም፣ ከበድን አይሻል እንኳንስ የሩቁን ነገን የማያልም። እናም ተፈራርቀው በእውቀት አደደበው በእምነት አደንክየው፣ ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ፣ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ። የፊተኛው ወርቆ በውርቀቱ የተሉት ጠያይም ጭራቆች የኋለኞቹ አሉ፣ ካልጠፍኸው ቁስል ቅርፊቱን ገሽልጠው እጅ መግሉን የሚልሱ ደሙን የሚጠቡ፣ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ። እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ፣ ጀግና ወጥቶ ሲቀር በደሙ ረፍርሶ አደላቅፎት ፈፋ፣ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጠረፍ ሲያጠራምስ ኬንዳል ቃል የሚል ወጣት አስከትሎ አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳታ አዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግጥም ባመት ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ህዝብ ኢትዮጵያን እንደ ኃይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምን አቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እጆን ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጽበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልተው ይረቀቁ በእናት አገር ዜማ አገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለአገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቅል ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል እያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካሃዲዎች ጋር ውለው ያነጋሉ በአንድ እየዶለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድን ነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቀርሳን ማስተኛል ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ግዳዎቿ በሰልፍ የሚራቆቱበት አስቆጥረው ግዳይ ገንጣይ አጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድ እያጋፍሩ ምእመናን ሁሉ ትላንትን በመርሳት ተክታችሁ ጸልዩ እስኪሟላ ድረስ በወያኔ ብሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ ያነግሳል የተረጋጭ ቡቡ ዝናብ ትጥቁን ትቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ በአይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረታት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንቢበል ባላገር ምረር ባመፅ ክረር ከቶ ምን ብታለም ከቶ ምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተህ መካን ያገዛዝ በቅሎ ተወልዶ አታየውም ዴሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮህ አንድ ህዝብ በአንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይንህ እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርግ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር